የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
አገርንም ሆነ ድርጅቶችን ማስተዳደር ዋናው መሰረቱ መሆን ያለበት ሰው ነው።
የአገር ጉዳይ ወግ ነው።
አባተ ካሳ ይባላሉ።
ካሁን ቀደም ጀመር ባደረግነው ወጋችን ተመልሰዋል። ዛሬ
አንዳች እንግዳ የሚመስል ስሜት ይሰማኛል። ዛሬ አዲስ ነው።
በምክንያት ፍለጋው ገዛ ተሻ ከሆነ
የለም ገና መግቢያው ላይ ነንና ጥቂት ቆየት ብለን አብረን እንደርስበታለን። ታዲያ አዲሱ የስነ ልቦና ሰዎች እንዲህ ላለው ስም የለሽም ስሜት ስም አላቸው።
አሁን ይበልጥ የሚያጓጓ ይመስላል።
ብዙ ከቆየንበት አድማጮች ላይም እንዳናጋባ ሰጋል። ለሁሉም የዛሬው መጽሔት ከመቼውም ለየት ማለቱን ልጠቁም።
መልካም ሰላምታውን አልዘነጋኑም አድማጮች። ጤና ይስጥልን መሆኑን እንደምንሰነበታችሁ እንደምንስከረማችሁ።
ከሐምሌ 21 2011 ዓመተ ምህረት ዝግጅታችን ጋር የአዲስ አበባውን ተባባሪያችንን ንጉሥ ያክሊሉን ይዘን
የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና
እኔም አሉላ ከበደ ነን። አቀናባሪያችን ብርሃን ኃይሉ ናት።
እስከ ምሽቱ 4 ሰዓት አብረናችሁን ቆያለን።
አሁን የሰዓቱ የዓለም ዜና ይቀድማል።
እንዳትሄዱ ትል ነበራን።
ዛሬማ የት ይከዳል አዲሱ?
የትም ባይሄዱ ይሻላቸዋል አድማጮች እያልክ ነው
ይመስለኛል አዲሱ። ለሁሉም ግን ዜናው ይቀድማል።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በነገው ዕለት በመላ ኢትዮጵያ 200 ሚሊዮን ችግኝ ለመትከል ታስቧል። በዚህም ምክንያት የመንግሥት መሥሪያ ቤቶች ዝግ እንደሚሆኑ ተገልጿል። ሙክታር ጀማልን መስመር ላይ ይዤዋለሁ። ጤና ይስጥልኝ ሙክታር፣ እንደምናመሸህ።
እንደምናመሸህ ሰለሞን።
እግዚአብሔር ይመስገን። እስካሁን ድረስ በእጅህ ያለውን ነገር ዘርዘር አድርገህ ንገረን እስቲ።
አረንጓዴ አሻራ በሚል ዶክተር አብይ አህመድ በወጠኑትና በስፋት ሲያነሱት በነበረው 4 ቢሊዮን ችግኝን የመትከል ዘመቻን ተመልክቶ በነገው ዕለት 200 ሚሊዮን ችግኞች በአንድ ዕለት በአንድ ጀንበር ይተከላሉ የሚለውን ንቅናቄ ሁሉንም ነገር ተፈጽሞ ዝግጅት መደረጉን ነው በዛሬው ዕለት የእንቅስቃሴው ግብረ ኃይል ወይ ደግሞ አብይ ኮሚቴው እየገለጸው። ይሄ ንቅናቄ ከተጀመረ 79% ወይ ደግሞ 3.15 ቢሊዮን ችግኝ በአጠቃላይ መተከሉንም ነው ዛሬ የአብይ ኮሚቴው መግለጫ የሰጠው ለመገናኛ ብዙኃን።
በስንት ጊዜ ነው ይሄ መከናወኑን የገለጸው አብይ ኮሚቴው?
ይህ ንቅናቄ ከተጀመረ ወደ ወር አልፎታል። በአጠቃላይ ሲካሄድ የነበረው ሰዎች በነፍስ ወከፍም ወይ ደግሞ እንደዚያውም በቡድንም አብረው ሆነው ሲተክሉ የነበሩትን ጠቅላላ በመላ ሀገሪቷ የተተከሉትን ችግኞች ናቸው አብይ ኮሚቴው ይህንን የገለጸው። በነገው ዕለት ከሚተከሉ 200 ሚሊዮን ችግኞች ውስጥ 3 ሚሊዮን ችግኝ በአዲስ አበባ ከተማ ብቻ የሚተከል ይሆናል። ከነዚህ ውስጥ እስካሁን የነገውን ዕለት የጉድጓድ ቁፋሮ ዝግጅቱን በተመለከተ 211 ሚሊዮን ጉድጓድ ተቆፍሮ መዘጋጀቱን የተነገረው ለነገው። ይህ ማለት ከታቀደው እቅድ በላይ ሊተከል ይችላል የሚል ነው። ለምሳሌ ካነሳን በኦሮሚያ ብሔራዊ ክልላዊ መንግስት ብቻ 121 ሚሊዮን ጉድጓድ ነው ተዘጋጅቶ ይህንን ለመትከል የተዘጋጀው።
አመሰግናለሁኝ ሙክታር። እንግዲህ ሙክታር ተጨማሪ ዘገባዎችን በነገው ዕለት ይዞልን ይመለሳል። ሁኔታውን ተከታትሎ ወደ ተከታዩ እናልፋለን። የትግራይ ምሁራን ሁለተኛ ዓለም አቀፍ ጉባኤያቸውን ዛሬ መቀሌ ላይ ጀምረዋል። እዚያ ደግሞ ሙሉጌታ አጽባሃለ ተከታዩን ይዟል።
ሁለተኛው ዓለም አቀፍ የትግራይ ምሁራን ኮንፈረንስ በዛሬው ዕለት ነው በመቀለ ከተማ የተጀመረው። ኮንፈረንሱ ዘላቂ እውቀት መሰረት ያደረገ የኢኮኖሚና ማህበረሰብ መገንባት በሚል መሪ ሀሳብ ነው እየተካሄደ ያለው። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ኮንፈረንሱ በዛሬው ዕለት በከፈቱበት ወቅት ትግራይ ለመለወጥና የህዝቡን ችግር ከስሜትና ከግርግር ወጥተን በስርዓት በሀሳብ ልዕልናና በአንድነት እንስራ በማለት ተናግሯል። ባለፈው ዓመት በተካሄደው የምሁራኑ ኮንፈረንስ ቀርበው ከነበሩ ጥናቶች መካከል የህብረተሰቡ ተጠቃሚነት ለማረጋገጥ የተወሰኑት ወደ ተግባር እንደገቡም ገልጸዋል። የምሁራኑ አንድነት ትክክለኛ መረጃና ጥናት በማቅረብ የተሻለችን ትግራይን ለመገንባት ያስችላታል ብለዋል ዶክተር ደብረ። በእውቀት ላይ የተመሰረተ እድገት እንዲመጣ ምሁራን አስተዋጽኦ ረክቱ ይገባል ብለዋል። ለአምስት ቀናት በሚቆየው በዚህ ኮንፈረንስ ስለአስተዳደር፣ ጤና፣ ትምህርትና በሌሎች ትኩረት ያደረጉ በ14 ዘርፎች የቀረቡ ጥናቶች ተሳታፊዎች ውይይት ያሉ። በሌላ ዜና የክልሉ መንግስት ከህዝብ የጠየቀውን የገንዘብ ድጋፍ ተከትሎ ባለፈው ሳምንት የተካሄደውን ገቢ ማሰባሰቢያ 540 ሚሊዮን ብር የተገኘ እንደሆነ ይታወቃል። በዛሬው ዕለትም ሁለተኛ ዙር ተካሂዶ ነበር። 116 ሚሊዮን ብርም ለማበርከት ቃል ተገብቷል። ሙሉ ዝርዝሩን በሁለት በሚካሄድ በሚኖረን ሾው ላይ ይዤ መለሳለሁ። እናለው ለአሜሪካ ድምፅ ሙልጌታ ጽሙሃ ቀለ
አመሰግናለሁ። ሙሉ ጌታ፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስና እስራኤል አብረው የሰሩት የሚሳኤል ጥቃት መከላከያ ስርዓት አስተማማኝና ውጤታማ መሆኑን አላስካ ግዛት ውስጥ ካደረጉት ሙከራ በኋላ አረጋገጡ። አሮ 3 ቀስት 3 ተብሎ የተጠራው ይህ የጋሻ ስርዓት ከኢራንም ሆነ ከሌላ የትም ቦታ ሀገራቸው ሊሰነዘርባት ከሚችል የሚሳኤል ጥቃት በአጥጋቢ ሁኔታ መከላከልና መሸፈን የሚችል መሆኑን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ አስታውቀዋል። ይህ የአሮ 3 ሚሳኤል መከላከያ ስርዓት የተለየና ግዙፍ እርምጃ ነው ሲል የዩናይትድ ስቴትስ የሚሳኤል መከላከያ ተቋም ገልጿል። የአውሮፓ ሀገሮች ፋርስ ባሕረ ሰላጤን የሚያልፉ መርከቦችን በወታደራዊ አጀብ ለመሸኘት መወሰናቸውን ኢራን ጸባጫሪና የጠብ ፍላጎት ነው ስትል ተቃውማለች። ኢራን በውሃ ግዛቷ ላይ በሚያርፈው ሆርሙዝ የባህር ሰርጥ ላይ በእንግሊዝ ባንዲራ ትቀዝፍ የነበረች የስዊድን መርከብ በቅርቡ መያዟ ይታወሳል። ከበርካታ የአፍሪካ የአውሮፓ ሀገሮች ያ አድራጎት ውግዘት ገጥሞት እንደነበርም መዘገቡ ይታወሳል። ለዜና የተያዘው ሰዓት አበቃ። ለቀሪ ዝግጅቶች ወደ አዲሱና ወደ አሉላ ልመልሳችሁ። ጤና ይስጥልኝ።
ለራዲዮ መጽሔት ዝግጅታችን ተመልሰናል አድማጮች። የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
በመጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ ዛሬዋ የሳምንቷ ምርጥ ግጥም ታዲያ ወደ እኛው ሙያ የምትወስደን ትመስላለች።
ጋዜጠኛው አባ ጆፌ ዥው ሽዌ ብር ክንፌ፣ ከአደባባይ እስከ ጓዳ፣ ከአውላላ እስከ አንጋዳ፣ ከጥቁር ሐሩር ከለም ጠፉ፣ ከሸለቆው ከአፋፉ፣ ከዶፍ ጠረፍ ከች ከተፉ፣ ጋዜጠኛው አባ ዲና በሺ እግሮች የምትሻገር በሺ ዐይኖች የምትማትር፣ ማን እንዳንተ የትም ደራሽ፣ ምዕራፍ ገሳሽ፣ ኬላ ደምሳሽ፣ ከነገር ነገር ነገር ጨራሽ፣ ከውጥን ውጥን ግቡን አሳሽ፣ ማን እንዳንተ ስንቱን ባይኑ የሸለተ፣ በትዝብቱ የሞገተ፣ ማን እንዳንተ
ማን እንዳንተ ገና ቀርበህ ሳትጨብጠው ላመል ያህል በቃኘኸው፣ በሩቅ ድምፅህ የሚበረየው ሲቃይዞት የሚርደው ግንባርህን የሚፈራ የቢክራሲ የቢግራሲ አባድሃሪ አባሴራ ምን ያህል ነው በብርህ የከተብከው? ጋዜጠኛው አባ ጆፌ መንቆር ብርህ ስል ነው ካራ፣ ሚጎደፍር ያሻጥር የድፍ ጋራ፣ እሚፈታ የአድሃሪን መንጋጎራ፣ እስክትወጣ እውነት ብጻት፣ አንዲት ቅንጣት እውነት ብስራት፣ ቆሻሻውን ጥራጊውን በታት ንኸው እንደ ዝሃ፣ ስንቱን እንከን ትነቅሳለ ስንቱን ሰሃ።
ጋዜጠኛው አባ መቻል በር ቢዘጉ አይመልሱህ፣ አትቀየም ፊት ቢነሱህ፣ በመርፌ ዐይን ሰተት ውልብ፣ በስርቆቷ እልም ስልብ፣ ይችን ጡልብ ያችን ቅንጥብ፣ ከዚች አፈፍ ከዚያች ገፈፍ፣ መሰሪ እጁን ሲቃጣብህ፣ አሉባልታ ሲዘርፍብህ፣ የምትዳኘው በትዕግሥትህ፣ በኮክቴል ላይ ሲጮኹብህ፣ በአንድ ጉንጭህ አረቄዋን ሳብ ምጥጥ፣ በሌላኛው ቁም ነገሯን ዋጥ ስልቅጥ።
ዐይኖችህ የጊዜ ዐይኖች፣ ዝንተ ዓለም ክፍት ግዙፍ በሮች፣ ጆሮዎችህ እንዳንቴና የከበሮ ስስ ብራና ጋዜጠኛው
1974 ዓመተ ምህረት
እነተን ለሚፈልጉ ንቁ ጋዜጠኞች በእቁ ባለቅኔ ጸሐፊ ተውኔትና መምህር ደበበ ሰይፉ ግጥም ፕሮግራማችንን ጀምረናል። አዲሱ
አቤት
ስለ ህይወት እርካታ የሚወዱትን ስራ ስለመስራት አንዳንድ ብንባባል ምን ይመስላል?
መልካም ነው እንጂ ያለ ጥርጥር የሚወዱትን ስራ መስራት መታደልም ነው። ግን የሆነ ሰውና አሉላ ማንሳቱ ይሄን ጉዳይ ስለምን ይሆን?
የህይወት ትርጉም የምኖር ጣዕም ከሚገለጥባቸው ብዙ ነገሮች አንዱ መሆኑ ትዝ ቢለኝ።
ትዝታ ምን አመጣው ታዲያ?
ትዝታን ምን አመጣው? እሱም ጥሩ ጥያቄ ነው።
እና መልሱ
መልሱ አዲሱ
አሁን ለትዝታ መነሻው ምንድን ነው ማለቴ ነው። ያለ ወትሮው መልሱ መደበቅ የፈለክ ተመስላለ ዛሬ።
ቀደም ብዬ ስሙን የማላውቀው ለየት ያለ ስሜት እየተሰማኝ ነው ብዬም አልነበር። መኖር ብርቅ ነገር ነው። ኑሮንማ በልማዱ መንገድ ዝም ብሎ መኖርማ ብዙዎች ይኖሩታል እንዳለው
ትርጉም ያለው ህይወት ማለቱ ነው። ድንቅ አባባል።
አንድ ሌላ ግሩም ለዛ ያለው ያንንም ይሃል ትርጉም የማያጣ ቢል
አንተ ልጅ ዛሬ
ምንድነው ያስከው ልትለይ ነው?
እርግጥ
ስለ ህይወት የማውቀውን ሁሉ በሶስት ቃላት ባጠቃልል ይለናል ሌላው እቁ ባለቅኔ ሮበርት ፍሮስት። ወደፊትም ይቀጥላል።
አንተ ነበርክ ምትለኝ ዛሬ ደግሞ አንተ አልተቻልክ።
ምክንያቴን በኋላ ላይ አድማጮች ያገኙታል። ታዲያ እንዳልኩት ከመቼውም የተለየ ነውና የዛሬው ራዲዮ መጽሔት ቆየት ብለን እንገልጣለን።
ለአሁኑ ግን የምሽቷን ቀዳሚ ስልት እናስከትል።
አዲሱ የዚህ ዘፈን ባለቤት ማን ነው ብል ፈጥሞ የሚታየው ጥላሁን ነው አለባል ይችላል። ሌላ ባለቤትም አውቃለሁ። አዲሱ ዘፈን ይመስለኛል።
እኔ በጣም ነው የምወደው። በሰበብ አስባቡ አንዳንድ ነገሮችን መጫወት ፈልጋለሁ። አንዳንድ ነገሮች የሚገርምህ ነገር የሚሰጠኝ ትርጉም አለው። እንዲያውም የራዲዮ መጽሔት ቋሚ ርዕስ ላደረገው ስዳዳ ነው አሁን ለየት ያለ ፕሮግራም ላይ ደረስኩት። ወይነዶ ያሰኛል። የማዝነው ደግሞ ታዋቂ የተባሉ ደራሲያን ድርሰቶቻቸውን የሚተውኑ ሰዎች አንዳንድ የማያስፈልግ ነገር ይናገራሉ። ለምሳሌ ሁሌ ደጋግመን እንደምንለውና ሰሚ እንዳጣ ነው ክ እንደምንናቅ ብለክ ነበር የመሳሰለ ከዛ ሁሉ አርፎ ተርፎ ደግሞ አንዳንድ ሰዎች ቡድን የሚለውን ለምሳሌ ለማብዛት ቡድናት የሚሉ አሉ። ትልቅ ሰዎች አስተዋጽኦ ሁሌ እንደምለው መስተዋጽኦ
የሚሉ አሉ።
ተለምዶ ይሄንን ነገር አንዳንድ ነገሮች በሚለው ርዕስ አካትቼ ለማምጣት አስበን
በቀልድ ለዛ ጀምር አድርገን ነበር የአማርኛ አጠቃቀም ላይ ያሉ ችግሮችን
ታዲያ ሰነፍኩብህ።
ታዲያ አሁን የማይቻል ያስመሰልከ ነውና ምንድነው ምክንያቱ ለሚሉን ምናልባት እንደምቻል ተናግሬ ሌላ መንገድ እንደሚኖር ተናግሬ ወደ ጉዳያችን ገባለን።
መልካም
አዲሱ ዛሬ የኔና አንተ ወግ ሰፋ ያሚል ይመስለኛል።
ነገሩ ገባኝ አጀማመርህም ስትንደረደረም ገብቶኛል። ስለዛሬው ራዲዮ መጽሔት አጣማጅህ ከዛሬ ጀምሮ አብሮህ እንደማይኖር ለመግለጥ የፈለክ ይመስለኛል።
አይኖርም የሚለውን ለመቀበል ፍቃደኛ እንዳልሆን ከታወቀ
እንዳልሆን ካቃለሁ ግን በግድ ተቀበለዋል። አንተ ብቻ አይደለህ ባለቤቴም አልተቀበለችውም ከሬዲዮ ስራ መውጣቴን ረጅም ፈቃድ መውጣቴን
ረጅም ፈቃድ በሱ እንስማማ።
አዎ ረጅም ፈቃድ ብዬ ነው የምለው እኔ።
መልካም ቀደም ብለን ቃል እንደገባ ነው ሰፋ ያለው ዝግጅታችን እሱ ነው። ብዙ ምንነጋገርበታለን። ሌላም በመስመር የሚመጣ የራዲዮ መጽሔት ሌላ አዘጋጃችን ይኖራል። ቆየት ብለን ዝርዝር ውስጥ እንገባለን። ለሁሉም አሁን የምሽቱን የራዲዮ መጽሔት መድረክ መጋረጃ ከፍተናልና
ያደኩት ሀረር ነው። የሀረር ልጅ ነኝ እና ኦሮምኛም አማርኛም ቋንቋዎች ወዳቸዋለሁ፣ ተጠቀምባቸዋለሁ፣ እናገራቸዋለሁ። ጠባችን በቋንቋችን ላይ መሆን የለበትም። ቋንቋው ልዩነቱ ጠቃሚ ነው።
ውበት ጉልበታችን ሊገባ ነበር።
እንዲያውም የክሪኤቲቪቲ ምንጭ ነው ልዩነት። ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው።
አሁን ቀደም ሲል እንደተቆምነው በመግቢያችን ወደ አስተዋወቅናችሁ ቅንብር ነው የምናቀና። የሥራ አመራር ሙያ አማካሪው አቶ አባተ ካሳ ናቸው።
ኢትዮክራሲ አዲስ የፖለቲካ ዘይቤ በቀደመው የራዲዮ መጽሔት ያስተዋወቅነው ወግ ነው።
አዲስና አይነተኛ የመንግስት አስተዳደር የሚያስተዋውቀውና እንካችሁ ተወያዩበት ያሉትበት ጽሑፋቸውን መነሻ ያደረገም ነው።
በአመዛኙ ተቀባይነት ያገኘውንና በዓለም ዙሪያ በስፋት የሚታወቀውን የፖለቲካ ስርዓት
ከሀገር በቀል ፍልስፍና ጋር በማዋሃድ ኢትዮጵያዊ የምጣኔ ሀብት ስርዓት እንገንባ፣ ይህም ለዛሬቱ ኢትዮጵያ በእጅጉ የሚበጅ ይሆናል ይላሉ አቶ አባተ። አቶ አባተን ያዋያቸው አንተ ነበርክና አሉላ ተቀጥሎ።
እሺ አመሰግናለሁ አዲሱ። አቶ አባተ ከሀገራቸው ውጪ የተወለዱ የአዲስ ትውልድ መጀመሪያን በለው ኢትዮጵያውያንም አሉ። እርሶ ረጅም ዓመት በዚህ በዩናይት ስቴትስ እንደኖረ ሰው የገዛ ልጆችን የልጆች ልጆችም ሆነ ሌሎች በአካባቢው በዙሪያ ያሉትን ያያሉ። ስለ ኢትዮክራሲ ሲያስረዱ ዲሞክራሲ የሚለው ጽንሰ ሐሳብ ከሀገሬው ባህልና ልማድ ጋር የሚዛመድበትም ጠቅሰዋል። ብዙ መቶ ዓመታት ወደ ኋላ የሚወስደንን ጽንሰ ሐሳብ ከሀገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ለመሆኑ ይሄ ተሞክሯል ሌላ ቦታ?
ኢትዮክራሲ በኢትዮጵያ ነው የምንሞክረው። ኢትዮጵያውያን በፈጠራ ነገር እኮ አዲስ አይደለንም። ከጥቁር አፍሪካ ውስጥ እኛ ብቻ ነን የራሳችን ፊደል ያለን። ይህ እኮ ትልቅ የስልጣኔ እኮ ምልክት ነው። የራሳችን ፊደል ለመቅረጽ የቻልን ሰዎች የመንግስት አስተዳደር ዘዴ ለመፍጠር ምን ያቅተናል? በነጻነት የኖርን ነጻነትን ትርጉም የምናውቅ ሰዎች ነን እኮ። ይሄ የመሰለ ኃይል እያለን ለምንድን ነው የራሳችንን ዲሞክራሲ የማንፈጥረው? ኢትዮክራሲ ለዚህ ነው የሚጠቅመን። እና እኔ ይሄንን ያቀረብኩት ለመንደርደሪያ ነው። ፕሪስክሪፕሽን አድርጌ አይደለም ያቀረብኩት።
የሐኪም ማዘዣ አይደለም
አይደለም አይደለም። እና በዚህ መነሻ አድርገው እንዲያዳብሩ በጎደለ ብዙ መጽሐፍ የሚቻልበት አርዕስት ነው።
ያስማማል። ምናልባትም እርስዎ የጀመሩትን ሌሎች ሰዎችም እንዲጽፉበት መሰረታዊ መነሻ የሰጡ ይመስለኛል። እስኪ ገፋ አድርገን እንወያይ አቶ አባተ። የነጻነትን ትርጉም አምጥተዋል። የአገር በቀልን ስልጣኔ ፈጠራን በራሳችን ያለንን አንስተዋል። ለምሳሌ ፊደልን የቀረጽን ህዝቦች ነን፣ የስልጣኔ መሰረትን ማሳያዎች ናቸው ብለዋል። መሰረታዊ ዩኒቨርሳል የሚባለው የሁሉም የሆነው የዲሞክራሲ ጽንሰ ሐሳብ ከአገር በቀሉ ጋር እንዲዋሃድ ግን የትኛው ይነሳል፣ የትኛው ይጣላል፣ እንዴት ተደርጎስ አገር በቀል ወጎች ልማዶችን ዲሞክራሲ በሚለው ጽንሰ ሐሳብ ያሰራር መሰረት መስራት ይቻላል የሚለው የብዙዎችን ስራ የሚጠይቅ ይመስላል። እስኪ እንደው ገፋ አድርገው ቢያወያዩ ነው።
አዎ፣ እኔ እንግዲህ በማኔጅመንት ፊልድ ብዙ ስለቆየሁበት አገርንም ሆነ ድርጅቶችን ማስተዳደር ዋናው መሰረቱ መሆን ያለበት ሰው ነው። ኢትዮጵያዊውን እንዴት ወደኋላ እናስቀረዋለን? እንዴት እንጨቁነዋለን? ለምንድን ነው እንደ ራሳችን የማናስበው? እኔ ላይ አንድ ሰው ክፉ ነገር እንዳያደርግ የምፈልግ ከሆነ ለምንድን ነው እኔ ሌላ ወንድሜ ላይ ክፉ ነገር የማስበው? እና ይሄ የኢትዮጵያዊነት ፍቅር የነበረው ምን ነው? የት ገባ? እኔ እሱ ነው የሚያስጨንቀኝ። ድሮ ኢትዮጵያውያን በመንገድ ስንታይ ኢትዮጵያዊ ሳይ በጣም ነበር ኤክሳይትድ የምሆነው፣ ኢትዮጵያዊ ያገኘው ብዬ። እንዴ የት ገባ ያ ሁሉ ፍቅር? እና ይሄ የረጅም ጊዜ ታሪክ ስላለን አብረን እንደ አገር እንደ ሕዝብ ስለኖር የጎሳ ልዩነታችን እኮ ጌጥ ነው። እሱ ቋንቋው ራሱ ሁሉ ጌጥ ነው። ያደግኩት ሀረር ነው። የሀረር ልጅ ነኝ እና ኦሮምኛም አማርኛም ቋንቋዎች እወዳቸዋለሁ፣ እጠቀምባቸዋለሁ፣ እናገራቸዋለሁ። ጠባችን በቋንቋችን ላይ መሆን የለበትም። ቋንቋው ልዩነቱ ጠቃሚ ነው።
ውበት ጉልበታችን ሊገባ ነበር።
እንዲያውም የክሪኤቲቪቲ ምንጭ ነው ልዩነት። ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው እና ባህልን የመሰለ ነገር የለም። ባህላችን የረጅም ጊዜ ታሪክ ስላለን ባህል አለን። ያንን ባህላችን በተለይ በጎ በጎ ባህሉን አዲስ ደግሞ እንማር ነው። ስለ ኮንቲኒየስ ኢምፕሩቭመንት እዚሁ ውስጥ ጽፍ ያለሁኝ በሰፊው እያደግን እየተለወጥን እየተሻሻልን የመሄድ ነገር እንዴ። ለምንድን ነው እዛው አንድ ቦታ የምንረግጠው? አዲስ ነገር ሞልቷል። በቴክኖሎጂው ብቻ ሳይሆን በተለያየ መንገድ እውቀት በየአይነቱ ያለው እና እውቀት ላይ የተመረኮዘ ለውጥ ብናደርግ ከዚህ ከጥገኝነት በሽታ እንወጣለን፣ ከድህነት በሽታ እንወጣለን፣ ከልመና በሽታ እንወጣለን። ያ ባህልን በማክበር ነው።
አቶ አባተ፣ የመሻሻልን ጽንሰ ሐሳብ አሁን የነካኳቸውን አንድ ሁለት ጭብጦች ትንሽ ገፋ አድርገን እንወያይ። ስላልተቋረጠ እድገት ወይም ለውጥ ሂደት በአንድ ቦታ አለመቆም በጽሁፎም ይቃኙታል። መሻሻልን ለውጥን ስናስብ ከስርዓት ባሻገር አሁን የለውጥ ጅማሬዎች ከምናይባቸው ውጭ ብዙ ጊዜ ፈጥኖ የሚመጣልን የቴክኖሎጂ ጉዳይ ነው። አዲስ ነገር ተዋወቀ፣ ያን መጠቀም የዕለት ተዕለት ህይወታችንን ያቀለልን ይሆናል። የአስተሳሰብ መንገድን ማሻሻልስ ዘመን የጠገበ ታሪክ ያለንን ያህል ስር የሰደደ የቆየ አሰራር ልማድም አለ። ያም መሻሻል ያለባቸው ቦታዎች ተነቅሰው እንዲለወጡ እርስዎ አሁን እንደሚመክሯቸው አዲስ አስተሳሰቦችን ማስተናገድ እንዲቻል የተለመደ ያልሰራ መንገድንም አለመቀበል የለም። እስኪ ደግሞ አልሰራም ብለን እንድንጠይቅም ማሰብ ይፈልጋል። አንዳንድ ምሳሌዎችን እናነሳለን። በዚህ በኩል የሚሉት ካለ
እኔ መጽሐፍ ጽፌያለሁኝ። የፋይዳ ትንታኔ ነው የመጽሐፉ ስም። ህንደሳ እና የፋይዳ ትንታኔ በእንግሊዝኛ ቫሊዩ አናሊሲስ እና ቫሊዩ ኢንጂነሪንግ ሁለቱም ታትመው ቀርበዋል። ገበያ 4 ዓመት ነው 3 ዓመት። እዛ ውስጥ በብዛት የቴክኖሎጂ ነገር እንዴት እንደሚለወጥ፣ የስራ አሰራር ዘዴ እንዴት እንደሚለወጥ። አሁን የኛ ጥሩ ምሳሌ ኢትዮጵያ ውስጥ ኢትዮጵያ አየር መንገድ። ኢትዮጵያ አየር መንገድ ስገባ ኢትዮጵያ አየር መንገድ ራሱ የ8 ዓመት ልጅ ነበር። ያኔ የነበረን DC-3 እና C-47 ነበር። ቀስ ብለን DC-6B ውስጥ ገባን። ቀስ ብለን CD-40 ኮንቬየር አውሮፕላን ገዛን። ከዛ በኋላ ነው ጄት የገባ ነው። አስታውሳለሁ የኢትዮጵያ አየር መንገድ መሪ ቪክ ሃረል ይባላል። YMCA ሄዶ ንግግር ሲሰጥ እኛ ኢትዮጵያ አየር መንገድ ከፒስተን ኤጅ ካልወጣንና ወደ ጄት ኤጅ ካልሆን ከዓለም ገበያ እንወጣለን በአጭር ጊዜ ውስጥ ብሎ የጄት አውሮፕላን እንድንገዛ ካምፔን ያደርግ ነው። ለውጥ መሻሻል አለብን። የኢትዮጵያ አየር መንገድ እንደዚህ ሰክሴስፉል ሆኖ በዓለም የቻለው በዓለም ተወዳዳሪነት በመቅረብ ነው። ኮምፔቲቲቭ አድቫንቴጅ እንዲኖረው በእውቀት ላይ የተመሰረተ እድገት ነው እና ኢትዮጵያ አየር መንገድ እንደው የመጀመሪያውን የአውሮፕላን ሞተር እኛው ራሳችን ሰርተን ነምበር 1 የሚል ምልክት ጽፈን ፎቶግራፍ ሁላችን የተነሳ ነው አስታውሳለሁ። ምክንያቱም በዛ ጊዜ አንድ አይሮፕላን ቃ ሲበላሽ ውጭ አገር ነበር ምንል በኋላ ራሳችን ይሄንን መስራት ጀመር። ግርማይ ጃይን ወይ አንድ ትልቅ ምኞት አላማ ነበራቸው። ይሄው ምንድነው ኢትዮጵያ አየር መንገድ በኢትዮጵያኖች ብቻ እንዲካሄድ ይፈልጉ ነበር፣ እንድንረከብ ይፈልጉ ነበርና ኢትዮጵያኒዜሽን ፕሮግራም ነበር። ኢትዮጵያዊ የማድረግ እውቀት የሚባል ነገር በእውቀት ላይ የተመሰረተ ኢኮኖሚ ለመገንባት አንዱ ትልቁ ምሳሌ የነበረው ኢትዮጵያ አየር መንገድ እና አሁን ያን ምሳሌ አሳይቷል። ኢትዮጵያ ውስጥ ይሰራሉ ከሚባሉት መስሪያ ቤቶች አንዱ እሱ ነው።
አቶ አባተ ይሄ ምናልባትም ሌሎች መሰል ጥያቄዎችን በመናባችን እንድናሰላስል እንድናስብ ያደርጋል። የግድ ነቀፌታም ባይሆን ዘመን የጠገበ የግብርና ልማት አሰራራችን ቶሎ የሚመጣ ነው ብዙዎች ያነሱታል ይተቹታል። ዛሬም በበሬ የሚታረስበትና በዚህ እጅግ በገዘፈ የህዝብ ቁጥር የተለየ አኗኗር ውስጥ ከብዙ መቶ ዓመታት በፊት ሲደረግ እንደነበረው መኖራችን ይጠይቃሉ። ወደ ዘመናዊ እርሻም ቢገባ አስተሳሰቡ ከዛ ብዙ ያልራቀ ይመስላል። ከመሬት ይዞታ ጋር፣ ከሰዎች ነጻነት አስተሳሰብ ጋር፣ ከምርታማነት ማደግ ጋር ከብዙ ፈተናዎች ጋር ያገናኙታል። እርሶስ ከሚረዱት ዲሞክራሲ በመሻትና አዲስ ሐሳብን በመፈለግ ብቻ መምጣት አይችልምና እዚህ መሻታችን ውስጥ ሌላ ምን መታከል አለበት? ለውጡ የራሳችን እንዲሆን በተግባር ሌሎችን ከመለወጣችን በፊት በራሳችን ምን መቀየር አለበት?
መሪዎች በጣም የተጎዳ ነው። መሪ እንዳይፈልቅ መንገዱ በደንብ ስላልተከፈተ ዲሞክራሲ ቢመጣ እድሉ ይሄ ነው። ተወዳዳሪ መሪዎች ይሄ የፖለቲካል ሲስተም ፖለቲካል ፓርቲ ስላልነበረ ነው እኮ ደርግ ሃይጃክ ያደረገው ለውጡን
የተማሪውን እንቅስቃሴ።
አዎ ቫኩም ተፈጠረ። ያኔ የፖለቲካል ፓርቲ ሲስተም ስላልነበረ ወታደሩ ስልጣን ያዘ እና መሪም ደግሞ ሊፈልቅ የሚችለው ያ የውድድር እድሉ ስነ ስርዓት የመንግስት ስነ ስርዓት እሱ ራሱ እዚህ ጻፍኩት አርቲክል ውስጥም ስለዚህ ስለ ኦክሰን ፕላዊንግ ሞፈንበር እርሻ ያንን አምቢሽን ከዛ ለመውጣት እንዲህ አሁን ለምሳሌ አንድ ሙዚየም ብትሄድ አለ እዚህ ዋሽንግተን ዲሲ አንድ ሙዚየም አለ። እኔ ብዙ ፎቶግራፊዎች አንስቻለሁ። እንዴት አድርገው በሞፈርና ቀንበር ከማረስ ወደ ኮምባይን ሃርቬስተር እንዴት እንደደረሱ በየጊዜው ለውጥ በማሻሻል እነኚህን አግሪካልቸራል ኢምፕሊመንትስ በማሻሻል እንዴት አድርገው የግብርናን ድሮ 30-40% ገበሬ በነበረበት ሀገር ዛሬ የአሜሪካ 3% ወይም ማክሲመም 5% ኦፍ ዘ ፖፑሌሽን ነው በግብርና አሜሪካንንም አብልተው ለሌላም የሚተርፉ ያ ፕሮዳክቲቪቲ ያ ኤፊሽንሲ ያ ኤፌክቲቭነስ የመጣው በእውቀት ነው በትምህርት ነው። ስለዚህ ይሄንን አሁን የተጀመረውን ከጎሳ ፖለቲካና ከአገዛዝ አምባገነን ስነ ስርዓት ከሱ ብንገላገል ነው ያንን ሁሉ ድል። ውድድር በጣም ጠቃሚ ነው። ውድድር ሁለት ነገሮች ያፈራል፣ ኳሊቲ ያፈራል እና ደግሞ ወጪን ይቀንሳል። አሁን ብዙ ቦታ ብክነት ነው ያለው። ይሄን የፋይዳ ትንታኔ መጽሐፍን ብታይ አንድ 14 ዝርዝር ብክነቶች አሉ እና ያንን ለማድረግ እውቀት ኦፕሬሽናል ኤክሰለንስ የሚባል ትምህርት አስተምራለሁ በአማርኛ የትግበራ ልህቀት። በሱ ለማስተማር በበኩሌ እንዳውም ለዶክተር አቢ ልኬ ነበርን 100 ሰው መጥቼ በነጻ ላስተምር ብዬ መጻፌንም ልኬ ነበርን። ይድረሰው አይድረሰውም አላውቅም እጠብቃለሁ።
እንደሱ አይነቱን ድጋፍ የሚፈልግ አስተዳደር መሆኑን በይፋ ተናግረዋል። እንደሱ አይነቱን ድጋፍ ደግሞ የሚቀበሉበትን ሁኔታ እንሰማ ይሆናል። አቶ አባተ ኢትዮክራሲ በሚል አዲስ ጽንሰ ሐሳብ መሰረት በኢትዮጵያ ውስጥ ሁነኛ የዲሞክራሲያዊ ሽግግር ለውጥ እንዲኖር ይልቁንም ደግሞ ኢትዮጵያዊነት መንፈስ እንዲላበስ በእውቀት ላይ የተመሰረተ የለውጥ ሂደት መዘውሩ መንቀሳቀስ እንዲጀምር የሚመክሩበት ረጅም ጽሑፍ በአማርኛም በእንግሊዝኛም አቅርበው ይሄ ትኩስ ስሜት በዚህ ሰዓት የሚከታተሉን አድማጮችም እንዲሟገቱ እንዲነጋገሩበት የሚያበረታታ በሌሎችም የሚጋባ ይመስላል። ሌሎች ባለሙያዎችን ጨምረን በዚህ ባነሷቸው ሀሳቦችም ሆነ ሌሎች ላይ መልሰን እንደምናገኘው እንደምንወያይ ተስፋ አድርጋለሁ። ለአሁኑ ግን አመሰግናለሁ። እግዚአብሔር ይስጥልኝ።
እድሉንም ስለሰጣችሁኝ አቶ አሉላ ቪኦኤን በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
መምህር ነኝ እኔ ሐዋርያ በሙያ የምቆራ ድንቁርናን መንጥሬ እውቀት ፍሬ የምዘራ የብርሃን ቀንዲል ይዤ ከአድማስ አድማስ የምጣራ መምህር ነኝ ውበት አድናቂ ቅርስ ፈጣሪ የብዕር አባት ጥበብ አዝማሪ የቀለማት ቀንድ ሀቅ አስተማሪ ምርምር ወዳድ ሕያው ችቦ አብሪ መምህር ነኝ የፊደል አባት የጥበብ ጮራ ብርሃን ፈንጣቂ የቀለም አውራ ጎዳና ቀያሽ ሕይወት ጠባቂ ትውልድ የገንቢ ችግኝ አጽዳቂ መምህር ነኝ ቀንበጥ ችግኞችን በመንፈስ አርክቼ ከእውቀት ህብስት መግቤ ከቁም ነገር ወይን አጠጥቼ ተስፋን ከተክሎቼ ሳይ በድካሜ የምረካ ፍሬን ከአዝመራዬ ሳገኝ በሙያዬ የምመካ መምህር ነኝ።
ገጣሚና ጸሐፊ ተውኔት አለማየሁ ገብረ ህይወትን መምህር ነኝ ነበር ዛሬ ሁለተኛ ግጥም አድርገን ያቀርብነው። አዲሱ ገጣሚው አለማየሁ ገብረ ህይወት ያነበበልን መምህር ነኝ ቀረብ ያለ ስሜት ያጫረብኝ ይመስላል።
መምህርነት እንደ ጋዜጠኝነት የምወደው ሌላው ሙያ ነው እና በዚህ በረጅሙ ቫኬሽኔ እሱ ላይ ልወድቅ እችላለሁ የሚል ነገር አለ። ልክ እንደተጻፈው ባልሆንም መሆን ስለምመኝ ሙያውን ስለምወደው ልዩ ስሜት ጭሮብኛል። ልክ ነው።
የሁለት ሙያ ባለቤት አንዳንዴም ከሁለት ያለፈ ሲሆን ይመጣል። በኋላ ላይ ታዲያ ገፋ አድርገን የምንመለከተው
ፍቅሩ ነው። እንግዲህ ችሎታው ይኑር አይኑር ባላቅም ፍቅሩ አለ።
ቅድም ምልክት ሰጥተሃል። አዲሱ የአዲስ አበባውን መስኮት መከፈት ለሚጠባበቁ አድማጮቻችን
አሁን ንጉሴ አክሊሉን ይዘን ተመልሰናል። ሰላም ንጉሴ፣ እንዴት አመሸህ?
እንደምን ሰነበትክ?
ዛሬ ዝግጅቴን በዚህ ለመጀመር ነበረ ያሰብኩት፣ ግን እናንተን ሳያችሁ ሌላ ብዙ ሰፋ ያለ ዝግጅት ስላላችሁ ይሄ ለዛሬ የሚሆን አይመስለኝም። ምናልባት ለሚቀጥለው 15 ቀን
ጥሩ ቀጠሮ ነው።
መልካም ነው። የያሬድ ጉዳይ ባለፈውም በተከታታይ ያቀረብካቸው ያሬድ በስፋት ከሚታወቅበት ውጪ ያለውን ሙያውንም እያሳየህን ነው። ለሚቀጥለው የራዲዮ መጽሔት እንመለስበታለን።
ብዙ አድማጭም ጥሩ አስተያየት ሰጥተዋል ንጉሴ። በነገራችን ላይ በጣም ጥሩ ነው። ታዋቂውን ኢትዮጵያዊ ሊቅ ጥሩ አድርጎ አስተዋወቀው። ከእንግዳው ጋር ተብላል።
አመሰግናለሁ በጣም።
እንግዲህ እንደ ጠረጠርከው ዛሬ ዝግጅታችን ለየት ያለ ቀለም ያለው ነው። በመግቢያችን አዲሱ ፈንጠቅ አድርጓል። እሱ ረዘም ያለ እረፍት ያለው ምናልባት ማረፍ ብቻ ሳይሆን የፈቃዱ የሆኑ ስራዎችን የሚሰራበት አዲስ ህይወት ምዕራፍ የሚጀምርበት ነው። ወትሮ በልማድ ጡረታ እንላለን። ከጋዜጠኝነት ጡረታ አይወጣምና ለሁሉም ይሄ ለየት ያለ ምዕራፍ የሚጀምርበት ላይ የግል ገጠመኞቻችሁን ጨምረን አንዳንድ ትውስታዎችን እናንሳ። ንጉሴ፣
በጣም ደስ ይለኛል። በእርግጥም እንዳልከው የዛሬው ምሽት ድባብ ነው ሀዘንም የደስታም ያጠላበት አይነት ነው የሚመስለው። ነገር ግን ደስ የሚለው ወገን አንድ ጋዜጠኛ በአድማጭ ተወዶ ተከብሮ እንደ አዲስ ሊያሰራ የሚችል አቅም ይዞ በጡረታ ሳይሆን እኔ እንደምለው እንደው በመስሪያ ቤት ሕግ መሰረት የእድሜ ወሰን ከቋሚ ስራ በክብር መሰናበት ራሱ አንድ ደስ የሚያሰኝ ነገር ስለሆነ በእውነቱ በጣም ደስ ብሎኛል። አለቃችን ታደሰ ሙሉነህ ምን ይል ነበረ? ጡረታ መውጣት እንደ አዲስ መቀጠር፣ አዲስ ስራ መጀመር ማለት ነው ይል ነበር። እና አዲሱ እንግዲህ ይህን አዲስ አቅም ይዞ በጡረታ ዋዜማ ያገኘውን ሌላ አዲስ ስራ ደግሞ ይሰራል ብዬ ተስፋ አደርጋለሁ። አሉላ
ያግባባ የሚያስማማም ይመስለኛል።
ነፍሱን ይማር ጥሩ ነው ያስቀመጠው። እኔም ለትኩስና ስሰራ ከከረምኩት ከሰላሳ መቶ ስራ ባላነሰ በስራ የሚጠምድ እቅድ ይኖረኛል እና ልክ ነው ሌላ ስራ የመጀመር ነው። በአዲስ ህይወት በአዲስ መንፈስ
አዲስ ምዕራፍ ብለን ተስማምተናል። ከትውስታዎቻችሁ ማህደር እንዘልቃለን። አዲሱ ኋላ ላይ ቀጠሮ የያዝንበት ስቱዲዮ የሚጠብቀን ጉዳይ አለ። የሙያህን ጉዳይ ገፍተን የምንወያይበት በአካል በገጽም አድማጮች ማየት ይፈልጋሉ በሚል የቪዲዮ ቃለ ምልልስ የምናደርግበት ዛሬ ተጠያቂ ጭምር የምትሆንበትን ይዘናል። ወደ ኋላ ላይ ከሱም ቅምሻ እናመጣለን። ወደ ራዲዮ መጽሔት ታዲያ ከንጉሴ አክሊሉ ጋር ታሪክ አላችሁ። በራዲዮ መጽሔት ብቻ የተገታም አይደለም። በርካታ ዓመታት ወደ ኋላ የሚመለስ ሌላ አንድ ተወዳጅ የሬዲዮ ስራችሁ ወደ ኋላ ብዙ ጊዜ ይወስደናል። እስኪ ትውስታዎቻችሁን እንጋራ ንጉሴ። የእሁድ ጠዋት ፕሮግራምን ቆየት ብለን እናነሳለን። ታሪካችሁ ከዚያ ነው የሚጀምረውና የራዲዮ መጽሔት ተጀምሮ አንተ የተቀላቀልክበትን አጋጣሚዎች አያይዝልን። እንዴት እንደጀመርክ ታስታውሳለህ?
አስታውሳለሁ የሚገባ አሉላ። በ1996 ከ97 ምርጫ ዋዜማ ጀምሮ ነው በቋሚነት የዚህ ፕሮግራም ደንበኛ ሆንኩት። ከዛ በፊት እንዲሁ አልፎ አልፎ ሚኒና አዲሱ በሚሰሩበት ጊዜ አንዳንድ ነገሮችን ሲጠይቁን ይተባበር ነበር እና እንግዲህ ወደ 15 ዓመት ገደማ ነው ከአንተ ቀደም ብዬ አዲሱን አገኘው። ከእሱ ጋር ቆየው። ከአንተ ጋር ደግሞ አብረን ተቀላቅለን ጥሩ ሰው ሰራ ቆየን። አሁን ደግሞ ዛሬ ሳይ አዲሱን በብዙ መንገድ የሚረዳኝ ስለነበረ ምሽለንም ከበድ ይላል። አዲሱ ብቻ አይደለም
አንተው ጀምረኸዋል እንዳልከው ይሄንን ሌላ የህይወት ምዕራፍ የሚሸጋገርበት አድርገን ጫን ያለውን ስሜት ከሆነው በላይ እንዳይጫንን አድርገን ገራገሩን እንነጋገራለን። ታዲያ አንተ ራስህ በራዲዮ መጽሔት የምትሳተፈው ከራዲዮ ኢትዮጵያ ለቀህ አዲሱ አሁን ወደሚገባበት ረዘም ያለ የሚለው የእረፍት ጊዜ ወይም በምርጫ በፈቃዳቸው ወደምትሰሩት ስራ ከገባ ብዙ ጊዜ ቆይተሃልና አንተ ትመስለኛለህ እጅ ይዘህ መንገድ የምታሳየው የዚህኛው ዓለም መንገድ እንዴት ይመስላል የምትለው በጡረታ ተቀድሞዋለህ ለማለት ነው።
ትክክል፣ ልክ ነው። ብዙ ትዝታ ነው ከአዲሱ ጋር ያለኝ። በተለይ ከአሜሪካ ድምፅ ሬዲዮ መጽሔት ጋር ከተቀላቀልኩበት ጊዜ ጀምሮ ብዙ ነገሮችን ከአዲሱ ልማር ላውቅ ችያለሁ። ለፕሮግራሙ ያለው ሀሳብ ሁልጊዜ ለፕሮግራሙ እንደተጨነቀ ነው። ዛሬ አንድ ፕሮግራም ጨርሰን ገና እንደተለያየን ማለት በስልክ በሚቀጥለው ሳምንት ምን አለህ፣ ምን ትሰራለህ፣ ምን ታደርጋለህ እያለ ፕሮግራሙ በጣም ያስባል። እስከ መጨረሻው ድረስ እንዲሆነ ነው አዲሱ የዘለቀው እና ጥሩ ባህል ነው በእውነቱ። ሁላችንም በዚህ መንገድ አስተምሮናል ብዬ አስባለሁ።
አዲሱ እንግዲህ ትጠየቃለህ ብለናል። በእርግጥ በኋላ የምትጠየቀው ዘለግም ያለ የህይወትን የተለያዩ ጫፎች የሚመለከት ነው። ራዲዮ መጽሔትን በተለይ ደግሞ ከንጉሴ ጋር ሆነን የምናወጋው ውስታዎቻችሁ መለስ ብለን የምናይበት ዝግጅት ላይ እስኪ አንዳንድ ነገሮችን አጋራን። ከንጉሴ ጋር ቀላል እንደነበረ ለአንተ ገምታለሁ። በራዲዮ ኢትዮጵያ በእሁድ ፕሮግራም ረዘም ያለ ጊዜ ለየት ያለ ፕሮግራም ስለሰራችሁ የዚህን የአሜሪካ ድምጽ ራዲዮን ጠባይ የራዲዮ መጽሔትን ጠባይ የመሰለ ንጉሴ እንዲሰራ እንዲቀላቀል ስታደርግ አንተ ነበርክና ምክንያቱ እንዴት ነበር?
ምርጫዬ ትክክል ነበር አሮላ? ንጉሴ ይገርማል፣ ይሁድ ፕሮግራም ጋሳሌድ እዚሁኛ ቤት የተጀመረው ይሄንን የራዲዮ መጽሔትን በወቅቱ የክፍላችን አለቃ አቶ ንጉሴ እንዲህ አይነት ፕሮግራም ብንሰራ አዲሱ እናንተ ድሮ ኢትዮጵያ እንድትሰሩ ነበር ሲል ጥሩ ነው ደስ ይለኛል ስለው ሰለሞን ክፍሌ ለምን ታደሱ አይቀጥለውም አንድ ሰው ይዞ ይላል። እሺ ተባለ ስብሰባ ላይ ማይሁን ተባል ሚሚ ተመረጠች። ሚሚ በራዲዮ አቀራረብ ማደንቃት ነኝ እስካሁን ድረስ። ሌላው ነገር እንዳለ ይሁንና እንዲህ አይነት አቀራረብ መቀባበል መቻል እንደዚህ አይነት ንጉሴ እንደዚህ አይነት ተባ ያለው ሰው ነው፣ ጎበዝ ነው። በእሁድ ፕሮግራም በጣም ተለማምደናል። ነፍሱን ይማር ታዴ ጥሩ አርጎ ገርቶናል።
ታደሰ ሙሉነህ ደጋግማችሁ መታደስ
ጎበዝ ነው። ወዲያው እኛም ደግሞ ለመያዝ ለመከተል እሚለንን ለማጥናት አልተቸገርንም። ጥሩ ምርጫ ነው ያመረጡ ትላለህ አቶ ገዳሙና ታዴ እና ንጉሴን በዛ ነው የማውቀው። ለዚህ እኛ ጋር የራዲዮ መጽሔት እንዲሰራ የፈለኩትም ንጉሴ ያንን ችሎታውን ያቀራረብ ችሎታውን ሲገልጽ ሰው አእምሮ ውስጥ ቁጭ የሚል ነገር ነው ጽፎ የሚያነብልህና ያንን ችሎታ እዚህም ለቪኦኤ አድማጮች እንዲያጋራ ስለፈለግኩ አለቆቻችን ምስጋና ይግባቸው በእውነቱ ፈቀዱለት ባቀረብኩት ጥያቄ መሰረት እና እሱ የሚልካውን ተከታትዬ እኔ ኤዲት አድርጌ አስተካከል አይፈልግም። የንጉሴ ስራ በእርግጥ ግን ለሰዓቱ እንደሚስማማ እርግጥ አቀርበዋለህና ንጉሴን የመረጥኩት በዚህ ምክንያት ነው። ምርጫዬም ትክክል ነው የምልህ ለዚህ ነው።
እስማማለሁ። ቁጥሩ የበዛ አድማጭ አለው ንጉሴን ፕሮግራም በየራዲዮ መጽሔት የሚጠብቁ። አንተ ወደ አዲሱ ምዕራፍ ብትሸጋገርም ንጉሴ ከኛ ጋር ይቀጥላል እንዲሁ ለዛ ያላቸው ዝግጅቶች ማቅረቡ አይቋረጥም። ለአድማጮች በአንድ ጊዜ ሁለት ሰዎች እንዳላጡ ተነግራቸው ፈልጋለሁ። ንጉሴ ለአዲሱ አዲስ የሚመስለው ዓለም ይሄ ቀደም ብለህ አንተ ከረጅም ጊዜ በፊት ከመደበኛ ስራ ወጥተህ ነገር ግን ከጋዜጠኝነት ሳትለይ በራዲዮ መጽሔት በአሜሪካ ድምጽ ራዲዮ ብቻ ሳይሆን በኢትዮጵያ ሬዲዮም ከቅርብ ጊዜ ወዲህ የምትሰራቸው ፕሮግራሞች እንዳሉ አውቃለሁ። ከስነ ጽሁፍም አልተለየህም። እንዲያውም አልፈህ ድምጻውያኑ ጠፉ ብለህ ዜማ ሁሉ አቀንቅንሃል። ጥሩ ድምጽ አለህና አዲሱን ምን ይጠብቀዋል? እስኪ የሚገባበትን መንገድ ከወዲሁን ጀምረው።
ወደ ድቁና ለማለት አልችልም ታቃለ።
ሁለት የምትጋሩት ነገርም አለ።
ይህን እንግዲህ አስቀድሞ እሱ ምናልባት ሰምቶ የስነ ልቡና ዝግጅት አድርጎ ከሆነ የበለጠ ሊመልሰው የሚችለዋል። ሌላ አዲሱ ይመስለኛል ግን ብዙ ስራዎችን መስራት የመቻል አቅም እንዳለው አውቃለሁ። ድምፁ እንደውም እኔ አሁን በያሰሞች ያስተናግድም ስሰማው የሰውዬ እንዴት ነው እየታደሰ እንደገና የጡረታ ዘመኑ ይታደስለት ፈልጎ ነው እንዲህ ያልክል ነበር እና በድምፁም በብዕሩም በሁሉም ነገር መስራት ይችላል። እዚህ ሀገር ውስጥም መጣ እዛ እናንተም ጋር ሆኖ እዚህ ከኛ ጋር እዛም ደግሞ እናንተ አካባቢ ሊሰማ የሚችል ነገርም ማቅረብ ይችላል። የራሱን የህይወት ታሪክ የራሱን ባዮግራፊ እስከ ዛሬ ድረስ የሰራቸውንም ስራዎች በመጽሐፍ ብዙ ነገር ሊያበረክትልን ይችላል ብዬ አስባለሁ። በጣም ደስ የሚለኝ አዲሱ ደግሞ ቅድም እንዳልከው መሀል ላይ ጠቅሰዋል፣ ሁለት ሙያ ያለው ሰው ነው። የቤተ ክህነት ሙያውን ትንሽ በከረባቱ ውስጥ ደበቅ እያደረገ ነው እንጂ በዚያም በኩል በአቃቤ ሰዓትነቱ እንግዲህ አልፎ አልፎ ጊዜውን በዛም ያሳልፋል። የነፍስ ምግብ ያገኛል እና በዛ የመንፈስ ምግብ ያገኛል እና በዛ ሁሉ እየተደሰተ ጥሩ ስራዎችን ይሰራል ብዬ ተስፋ አደርጋለሁ። አሉላ
ብዙ መልካም ነገሮች እንደሚጠብቁ እየተነገረ ነው። አዲሱ
ጥሩ ነው፣ ተስፋ ይሰጣል። ይሄ
መልካም ነው። አዲሱ ቀደም ብዬ ደጋግሜ ያነሳሁት የህይወት ታሪክህን በዝርዝር የሚመለከቱ አንዳንድ ሀሳቦች ቃለ ምልልስ ወደ ኋላ ላይ ይቀርባል። ከንጉሴ ጋር የምንጋራቸው አንድ ሁለት ነጥቦችን እናክል። ንጉሴ ቀደም ሁለት ነገሮችን ጠቅሰሃል። ኢትዮጵያም እዚህም ሰራ የሚችላቸው ከሙያው ጋራ ሁለት አይደለም እንዲያውም ሶስት ሙያ ይዞ ነው የሚወጣውና አዲሱ እንደተመለከትከው በቅርብ ጊዜ ወደ ኢትዮጵያ መጥቶም አግኝተዋልና የአካል ብቃቱም ገና ጎረምሳ ነው የሚመስለው
ነው።
ስለ ጉርምስናው ሲሟገት እያየህ ነው ንጉሴ?
ይህ ጉርምስና ነው እንዴ? የከባድ ሚዛን እንደው ሻምፒዮና ነው እኮ አዲሱ። ራሱን ጠብቆ በጥሩ ሁኔታ ያለ ሰው ነው እና ገና ብዙ ይሰራል ብዬ አስባለሁ። በእውነት
ለአድማጮች ዘና የሚያደርጉ ከትውስታዎቻችሁ የሚካትቱ በቀደመው 10 ዓመታት በላይ በሰራበት የእሁድ ፕሮግራም የሚሆን በኢትዮጵያ ሬዲዮ በሰራበት በራዲዮ መጽሔት አንተ ከተቀላቀልካቸው በኋላ በሰራችኋቸው የምታስታውሷቸው እንደው ለየት ያሉ ናቸው የምትሉት ለራዲዮ አድማጮች የምታጋሩት የተለየ አጋጣሚ ካለ የመጨረሻ ነጥቦቻችን እናርጋቸው።
በተለይ ማስታውሰው አሉላም ራስህ አንተ ያለህበት የምርጫ 97 ጊዜ በጣም ደስ ይለኛል። ያን ጊዜ የሰራናቸው ፕሮግራሞች ከሰው አይምሮ የማይጠፉ በመላው ዓለም ያሉ ኢትዮጵያውያንን የሚያነቃንቁ በተለይም ደግሞ የቀድሞ የዩኒቨርሲቲ ተማሪዎችን የትንፋ ስድስት አብዮት እንዲመጣ ትግል ያደረጉትን ሁሉ የቅንጅትና የኢህአዴግ መሪዎች ሸራተን በሚፈራረሙበት ጊዜ ይሄ ራሱ ፕሮግራሙ ይደገም ተብሎ ያን ጊዜ የነበረው አለቃ አዞ ፕሮግራሙ ምሽቱን ሁሉ ሲደገም እንደነበረ በጣም ተዝ ይለኛል። እና እንዲህ አይነት ፕሮግራም ወደፊቱም ማስታወሻ ሆነው ለዝክረ ነገር ሊቀመጡ የሚችሉ ብዙ ነገሮችን ሰርተናል። እና ይሄ እውነቱ በጣም ትዝ ከሚሉ ነገሮች እነዚህ ናቸው። ሌላው ለእኔ እድል እየተሰጠን የምፈልገውን ነገር በባህሉ፣ በቋንቋው፣ በሃይማኖቱ ፕሮግራሙ ክፍት ሆኖልኝ እንድሰራ ያደረጋችሁ እናንተ ናቸው። እዚህ ላይ ለዝክረ ነገር የሚሆን አንድ ነገር ብናገር ደስ ይለኛል። ስለ ጡረታ ነው። አንድ ጊዜ ማስታወቂያ ሚኒስቴር ውስጥ የስድስት ወር ፕሮግራም ግምገማ አድርገን ነበር። የእሁድ ፕሮግራምንና እኔ የከተማ ማህበራት ፕሮግራምንም በተደራቢነት አዘጋጅ ስለነበረ አዲሱ የህግ ፕሮግራም ይሰራ ነበር። በቃኝ። ይሄ ፕሮግራም ከቀበሌዎች ጋር፣ ከህዝባዊ ድርጅቶች ጋር፣ ከከንቲባዎች ጋር የሚያገናኝ ፕሮግራም በመሆኑ ብዙ ቻለንጅ ያለበት እና ይብቃኝ፣ ሌላ ሰው ደግሞ ይተካና ይስራ፣ ወደ እሁድ ፕሮግራም ላይ ላዘንብል የሚል ሀሳብ ነበር ያቀረብኩትና ዛሬ ሲያትል ይመስለኛል የሚገኙት አለቃችን ሚኒስትሩ ሻለቃ ግርማ ይልማ ከውጭ እንደተመለሱ ነው ይሄ ጉባኤ የተካሄደው እና እዛ ስለ ስራ ጉብኝት የሄዱበት ሀገር የዛ ሀገር መሪ የሬዲዮ ፕሮግራም ተከታታይ ናቸው እና ከፕሮግራሞቹ መካከል ደግሞ የአንድን ጋዜጠኛ ፕሮግራም አጥብቀው በየሳምንቱ ይከታተላሉ። በአንድ ወቅት ይህንኑ ፕሮግራም ሲከታተሉ ጋዜጠኛው 4 ሳምንት ሙሉ ጠፍቶባቸዋል ከአየር ላይ እና በኋላ ይጠይቃሉ ማስታወቂያ ሚኒስትሩን፣ ምንድን ነው ከሌ የሚባል ጋዜጠኛ ጠፋ፣ የት ሄደ፣ ምን ሆነ፣ ታመመ ወይስ ምንድን ነው ብለው ሲጠይቁ፣ አይ ጡረታ ወጥቶ ነው ይሏቸዋል። ይሄ እንደሱ አይነት ሰው ጡረታ የአይነት ድምፅ ይዞ የአይነት አነጋገር ይዞ እንዲህ አይነት አንደበት ምንም እድሜው ለጡረታ የደረሰ ቢሆንም እንደገና ተመልሶ የሆነ ዘዴ ተፈጥሮ ሊሰራ የሚችልበት መንገድ መመቻቸት አለበት ብለው ወደ ስራው እንደመለሱት አድርገው ጠቅሰው እኔንም አንተን ከዚህ ፕሮግራም ለማንሳት ትንሽ ይከብደናል ብለው በዚሁ አይነት እንደ ሞራሌ እንዲጠበቅ አድርገው እንደ ሸኙ አስታውሳለሁ። እና እንደው አዲሱ የሚቻልበት መንገድ ካለ አልፎ አልፎ እንደው የፕሮግራሙ ግብዓት እየሆነ እንደው እንደ እንግድነትም እየቀረበ በውስጡ የሚመጣበት መንገድ ቢመቻች ደስ ይለኛል ለማለት ፈልጌ ነው።
መልካም ሀሳብ ነው። አለቆቻችንም በዚህ የሚስማሙ
አመሰግናለሁ። ንጉሴ
እናመሰግናለን። አዲሱ ምናልባት እኔ እናንተ ተመልሰን የምንመጣበት የህይወት መንገድህን አጠቃላይን ጉዞ የምንመለከትበት ዝግጅት አለና ወደ ኋላ ላይ እናመጣለን። ንጉሴ ለአንተ ነው እድል የምሰጠው። ከአንተ ጋር የምናደርገውን ወጋችንን የምንቋጨው በአንተ የዘፈን ምርጫ ይሆናል። ንጉሴ ምን ትጋብዛለህ ለአድማጮቻችን?
ወረብ እንዳይመርጥ እፈራለሁ። ዘፈን ነው የተባልከው ንጉሴ?
አይደለም። እኔ እንግዲህ የምወደው ዘፈን ለአብዛኛው የሙዚቃ መለሰን ነው። አንድ ጊዜ እያዘፈንን አንዳንድ ጊዜ የምንወቀሰው እናንተ ወፍራም ቀጭን ባያችሁ ቁጥር እየተባለ ሰውነቷ እንደው ሰውነቷ
አሉላ ሰውነቷ የሚለው ዜማ ከተነሳ በእሁድ ፕሮግራም ስንሰራ ንጉሴ አሁን ስናገር ያስታውሰዋል ብዬ ተስፋ አደርጋለሁ። ሰውነቷን ብዙ ጊዜ እንመርጣለን እና እሁድ ከእሁድ ፕሮግራም አስተናግደን ስንጨርስ ምሳ በልተን ወደ ስቴዲየም ነው የምንሄደው እና አንዱ ስቴዲየም ውስጥ እናንተ ሰዎች ሰውነቷን እያጫወታችሁ ይሄ አሁን ሜዳ የሚጫወተው ተጫዋች ያን ሰምቶ እንዴት ይንቀሳቀሳል? እዚህ ሜዳ ላይ ምንድን ነው የምትሰሩት? ተጫዋቾቹን እንደ አማለላችሁብን ብለው ወቅሰውናል። እና ጥሩ ነው የሙሉቀን መምረጥህ። እኔ ሙሉቀን የምወደው አርቲስት ነው።
I'm
ንጉሴ እናመሰግናለን። ቀሪውን ጊዜ እንግዲህን እና ሎላ አጠናቀን የዛሬውን ፕሮግራም እንፈጽማለና
ዘርስጥልን ንጉሴ
በጣም አመሰግናለሁ። በጣም አመሰግናለሁ። አሉላ ወጣት ነው እንግዲህ በወጣት መስሙ ከኔ ካረጋው ይጋራ ተወሰነ ጊዜ ይሆን አብረን እንቆያለን። አዲሱ ስላደረገልኝ ሁሉ እንዳመሰግነው ፈቀደልኝ። ዘርስጥልኝ አዲሱ
አመሰግናለሁ።
መጪው ዘመንህ የተባረከ የተቀደሰ እንዲሆን እንመኛለሁ። ጥሩ ጊዜ አሳልፈናል። በጣም በጣም ደስ ብሎኝ እና ካነጋገርን ትረዳለህ። እጅግ ቅር እያለ ይመስለይህ እየንስጥልኝ ለማለቤት ይላንተን ምስጋና አቀርባለሁ።
ለጊዜው እንግዲህ ከአየር ነው ከራዲዮ መጽሔት የምንለያየው። አንለያይም፣ ወደፊት በሆነ ስራ እንደውም እንገናኝ እንችላለን። አንተም ችሎታህ ነው እኛ ጋር ያመጣህ። እግዜር ይስጥልኝ። አንተንም አመሰግናለሁ።
አንለያይም የሚለው ዘፈን ጥሩ ነው።
አዲሱ እንግዲህ ከዚህ ቀጥለን በቪዲዮ የምናደርገውን ቃለ ምልልስ ከእሁድ ጠዋት እስከ እሁድ ምሽት የሚል ስያሜ ሰጥተነዋል። ከዚያ ሰፊ ቃለ ምልልስ በመጠኑ ለራዲዮ መጽሔት ሰረቅ አድርገን ልናካፍል አቅደን ነበር። ሰዓታችን ግን ያለቀ ይመስላል። ሙሉ ዝግጅቱን ቀደም ብዬ እንደጠቀምኩት በድረገጻችንና በሶሻል ሚዲያ ገጾቻችን ላይ በሚቀጥሉት ጥቂት ቀናት ውስጥ እናስቀምጣለን። ወዲሁም በተከታታይ በሬዲዮ ፕሮግራሞቻችን እናቀርባለን። ታዲያ ስንብቱ 30 ዓመታት አብረው የዘለቁ አንጋፋ የሙያ አጋሮችህ፣ ዛሬም እዚሁ አሜሪካ ድምፅ የአማርኛው ክፍል ያሉ ጓደኞችህ ድንገተኛም ነው አልነገርናቸውም ይህን ቃለ ምልልስ ስንሰራና በሚቀጥለው የራዲዮ መጽሔት ድምፃቸውን እንዲያሰሙ ገጠመኞቻቸውን እንዲያጋሩ እንጋብዛለን። ከቀድሞ የሙያ አጋሮችህና ከአድማጮቻችን ራዲዮ መጽሔት አድማጮችም የእነሱንም ድምፅ መስማት እንፈልጋለን። የሚቀጥለው የራዲዮ መጽሔት የሚበልጠውን አሁን ባልኳቸው ድምፆች የሚሞላ ነው። እንግዲህ ያን የተደባለቀ ስሜት ይዤ ነው የምሰናበትህ። አንጠፋፋም ብዬ በራዲዮ መጽሔትም ተስማሚ እድሎችን ባገኘን ቁጥር እንደምናገኝህ ተስፋ አድርጋለሁ። የሚቀጥለው አዲስ ምዕራፍ ደግሞ እንዲሁ የተሳካ የልብህ የፈቃድህ የሚሞላልህ እንዲሆን እመኛለሁ። ለነበረን ግሩም ጊዜ፣ ጥሩ የስራ ጊዜ። ውጣ ውረድ ይኖረዋል። ሁልጊዜም የእኛ ስራ መከራከር፣ መነጋገር ይጠይቃል። ያም ነው ውበቱ። ሁሉም አመሰግናለሁ። አዲሱ መልካም ነገር እመኝልሃለሁ።
በጣም አመሰግናለሁ። የሙዚቃ ምርጫ እድል ለእኔ ሰጥተኸኛል። በነገርህ ላይ አንተ ደግሞ ለዚህ ፕሮግራም ያለህን ፍቅርና አክብሮት ከዚህ ቀደም በሆነ አጋጣሚ ገልጫለሁ፣ አሁንም በድጋሚ ገልጣለሁ። ብዙ ሰው ሲያገኘን አንተንም እኔንም አብራችሁ እኮ እንዴት እንደተስማማችሁ ይሉናል። እውነት ነው፣ ተስማምተናል። ወደ ማይክሮፎን ስትመጣ በፈገግታና በጨዋታ ነው። ይሄ ሁሉ በጣም ትልቅ ስሜት ያሳድርብኛል። አንተንም በጣም አመሰግናለሁ። አድማጮችም ይሄን እንዲያውቁ ፈልጌ ነው ያነሳሁት። በተረፈ ለስንብት ሙዚቃ እንድመርጥ እድል ስለሰጠኝ አመሰግናለሁ። ንጉሴ ቀደም ሲል የምወደውን ድምፃ ወስዶብኛል። ሙሉ ቀንን ልመርጥ ያሰብኩት እሱን አይደለም። በእርግጥ ሌላ አዘጋጅቻለሁ። የራዲዮ መጽሔት ገና የመጀመሪያ ቀን አየር ላይ ሲወጣ የመጀመሪያ ሙዚቃችን የወዳጅ የጓደኛ የግርማ ነጋሽ የኔ ሀሳብ ነበረች። የራዲዮ መጽሔትን በጀመርኩበት ሙዚቃ የመጨረሻ የራዲዮ መጽሔት ዝግጅትን በዚሁ ሙዚቃ ማብቃት እፈልጋለሁ።
ግሩም
የማጠቃለያ ዜና ላሰማችሁ። በመላ ኢትዮጵያ በነገው ዕለት 200 ሚሊዮን ችግኝ ለመትከል ታስቧል። በዚህ ምክንያት የመንግስት መስሪያ ቤቶች ዝግ ሆነው እንደሚውሉ ተገልጿል። ይህ የ200 ሚሊዮን ችግኝ መትከል ዘመቻ ቀደም ሲል በጠቅላይ ሚኒስትር አብይ አህመድ ተታውጆ የነበረው የ4 ቢሊዮን ዛፎች መትከል ዘመቻ አካል ነው። ኢራንና የዛሬ 4 ዓመት የተፈረመው የኢራን ኒኩሌር መርሃ ግብር ፈራሚ የሆኑ ቀሪ አባል መንግስታት በውሉ እንደሚጸኑ ዛሬ አስታውቀዋል። ይሁን እንጂ አውሮፓውያኑ ከውሉ የወጣው የትራምፕ አስተዳደር ከጣለባት ማዕቀቦች ፎይታ የሚሰጣት እርምጃ ካልወሰዱ ቃሏን እንደምትቀንስ ኢራን ስታስጠነቅቅ ቆይታለች። ዩናይትድ ስቴትስና እስራኤል አብረው የሰሩት የሚሳኤል ጥቃት መከላከያ ስርዓት አስተማማኝና ውጤታማ መሆኑን አላስካ ግዛት ውስጥ ካደረጉት ሙከራ በኋላ አረጋግጠዋል። የማጠቃለያ ዜናው ይኸው ነበር። ክቡራትና ክቡራን አድማጮች ጤና ይስጥልኝ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ22 በ25ና በ31 ሜትር ባንዶች
እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራም አቀናባሪያችን ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
እኔም አዲሱ አበበ በዚሁ እንሰናበታለን።
ሰላም፣
ደህና አደሩ።